ሰላም ሰላም ወገኖች፣ ከታች እስከ ላይ እንኳን ለዕለተ ቅዳሜ እንደማንኛውም ጊዜ ስለ ሀገራችን ችግሮች አንስተን ለመወያየት ሀሳቦችን ለመለዋወጥና የጋራ ግንዛቤ ይዘን የኢትዮጵያን ሕዝብ ደጀን የምንሆን ለመሆን እንኳን ወደ አሲምባ የውይይት መድረክ መጣችሁ እላለሁኝ። በዛሬው ዕለት በድረገጻችንም እንደተመለከታችሁት ብሎም በዚህ በሎቢ ላይ እንደምታዩት በባነሩ ላይ የዛሬው እንግዳችን አቶ ኢየሩሳሌም አራያ ናቸው። እኚህ ወገን ወይም ይሄ ወገን በስደት በሚኖርበት ቦታ የሞት አደጋ ደርሶበት ነበረ። ይኸውም በወያኔዎች ለመግደል ጥረት ሲያደርጉ በድብደባ ብቻ ለጊዜው ህይወቱ ተርፏል። በአሁኑ ሰዓት እንግዲህ ወያኔ ከሀገራችን አልፎ በህዝባችን ላይ በዛች ኢትዮጵያ በምንላት መሬት ላይ በህዝቡ ላይ ከሚያደርገው መራራ ስቃይ አልፎም በስደት ላይ ያሉ ወገኖቻችንን እያሳደደ የሚመታበት ወቅት ነው። የተገላቢጦሽ የሆነበት ዘመን። ለማንኛውም ዛሬ ከሱ ጋራ ቆይታ እናደርጋለን። አጠቃላይ ስለ ጋዜጠኛው ማንነትና ብሎም ወያኔ በአሁኑ ሰዓት ይህንን ድርጊት ለማድረግ የተገደደባቸው ሁኔታዎች ምንድን ናቸው፣ ሌሎችም ከኚህ ጋዜጠኛ ጋራ ቃለ ምልልሶች እናደርጋለን። እኚህን ወገን ወይም ይህን ወገን የምታውቁ ወገኖች ካላችሁም ጥያቄም ልታቀርቡና መመለስ የሚችለውም ወይም መልስ የምትፈልጉትን ነገር ሊያቀርቡላችሁ ይችላሉ እላለሁ። ሌላውን እንግዲህ በውይይታችን መካከል እናቀርበዋለን። አሁን ለአጭር ጊዜ ለማይኩን ለአቶ ሰውዬው ለቃለሁኝ።
እሺ ወገኖች፣ እንግዲህ በየሳምንቱ ይዤም ቀርበውን ከየአካባቢ ከየድረገጾች አካባቢ ያለውን ዝግጅት በዛሬው ዕለት ይዤላችሁ አልቀርብም። በተለይ እኚህ እንግዳችን በመሀከላችን ስለሚገኙ እና ለጊዜም እሳቸውም ካሉበት ሀገር የሚሳሳምና የሚጣጣም ስላልሆነ ምናልባት እሳቸው የሚተኙበትን ሰዓት ስለሆነ ከእኛ ጋር ያሉት በዛ ምክንያት ይህንን ፕሮግራም ዘለዋለሁ። እንግዲህ ወገኖች፣ እኒህን ወገናችንን ይዘን በምንመጣበት ጊዜ ሁላችንም ኢትዮጵያውያን ተሰባስበን ካላግባብ ለሚቀጠቀጡ ወገኖቻችን ባለመቆማችንና በተለያየ ጊዜ በተናጠል ወያኔ እየደበደበን ዝም በማለታችን ወያኔ እድሜው ተራዝሞ እንደፈለገው ወገኖቻችንን በተሰደዱበት ሀገር ሳይቀር እያስፈራራና እየደበደበ የሚንቀሳቀስ የወረበሎች መንግስት መሆኑን ነው ልንገነዘብ የሚገባን። አሁንም በዛሬው ዕለት ከእኚህ ወገናችን ጋራ የምናደርገው ቃለ መጠይቅና ሀሳቦች የመቀያየሩ ጉዳይ ሁላችንንም ትንሽ አእምሯችንን አስተካክሎልን ወደ አንድ አቅጣጫ የምንሰባሰብበትን ሁኔታዎችን በቁጭት እንድናዘጋጅ ይረዳናል የሚል ስሜት አለኝ። እንግዲህ ይሄንን ካልኩኝ በኋላ በቀጥታ ማይኩን ላስቻለው ለቃለሁ። መልካም ውይይት።
እሺ፣ በጣም አመሰግናለሁ አቶ ሰውዬው። ተናስተልን አቶ ኢየሩሳሌም ጥሪያችንን አክብረው በዛሬው ዕለት በአሲምባ የውይይት መድረክ ከኛ ጋራ ለመወያየት ፈቃደኛ በመሆኑ በቤቱ ስም ብሎም ደግሞ በአሲምባ አድሚኖች ስም እንኳን ደህና መጡ ላለሁኝ አመሰግናለሁ።
እሺ፣ እኔም አመሰግናለሁ ስለጋበዛችሁ፣ ከልብ አመሰግናለሁ።
እሺ አቶ ኢየሩሳሌም፣ እንግዲህ ብዙዎቻችን ትናንትን እየረሳን ያለንበት ወቅት ነው እና እስቲ ስለ እርሶ ወደ ስደት ከመምጣቶ በፊት የነበሩበትን ሁኔታ ለታዳሚዎቻችን አንዳንድ ቢሉልን አመሰግናለሁ።
በመጀመሪያ ስሜ አራያ እባላለሁኝ። አራያ ተስፋ ማርያም እባላለሁ። ኢየሩሳሌም የሚለው የልጄ ወይም የብዕር ስሜ ሲሆን በዚህ ስም ከ1994 ዓ.ም ጀምሮ በኢትዮጵ ልብ ይበሉ ከህወሓት መንደር ከቀረብኩት በሚል በህወሓት ውስጥና በገዢ ፓርቲ በአጠቃላይ በኢህአዴግ ውስጥ ለህዝብ ያልደረሱ የውስጥ ሚኒስትሮችን ሰልፍዬ በማውጣት ለአንባቢያን ሳደርስ ቆይቻለሁ። አዲስ አበባ ተወልጄ ያደግኩ ኢትዮጵያዊ ነኝ። እንግዲህ ወደ ቤተሰቦቼ ከመጣሁኝ እናትና አባቴ ከትግራይ ብሔር የወጡ ኢትዮጵያውያን ናቸው። ባጭሩ ይህንን ይመስላል።
እሺ፣ በጣም አመሰግናለሁ አቶ አራያ። እንግዲህ ኢትዮጵያዊነታችንን ሁላችንም መቼም በድፍረት ስንናገር ለብዙዎቻችን ደስ ይለናል። ነገር ግን በአሁኑ ሰዓት ኢትዮጵያዊነት ምን ማለት ነው የሚለው ለብዙዎቻችን ጥያቄ ውስጥ የገባበት ሁኔታ ነው። እሺ፣ ያንን ወደ ኋላ እንመጣበታለን። ወደ ስደት ለምን ወጡ? መቼ ወጡ? አሁንስ ያሉት የት ነው?
በጣም ጥሩ ነው። በጣም ጥሩ ጥያቄ ነው። እንግዲህ ጋዜጦች በኃይል ከተዘጉ በኋላ ዳግመኛ ጥቃት እንዳይሰነዘርብኝ ከሞት የተረፍኩ ስለሆንኩኝ ከገዢ ፓርቲ አካባቢ እኔን ለመደብደብ ለማሰር ሳይሆን እንደ መጀመሪያው ለመደብደብ ዝግጅቶች ስለነበሩ ያን መረጃ አስቀድሞ ስለደረሰኝ ጋዜጦች በኃይል ከተዘጉ እና ጋዜ 18 ጋዜጠኞች ኢትዮጵያን ጨምሮ ሁሉም ጋዜጠኞች ወደ እስር ቤት ከተወረወሩ በኋላ ሶማሌ ጠረፍ ፈዲስ የሚባል አካባቢ ሄጄ ተደብቄ ነበር። ጋዜጠኞችና የቅንጅት እንዲሁም ሌሎች ተቃዋሚ አመራሮች አመራር አባላት ከተፈቱ በኋላ ከእስር ወደ አዲስ አበባ መጥቼ ለትንሽ ጊዜ ከቆየሁኝ በኋላ በልጄ ላይ ኢየሩሳሌም በተባለች በአሁኑ ሰዓት የ14 ዓመት የዛን ጊዜ የ11 ዓመት ልጅ እያለች በጀርባ የሰውነት ክፍላስኮሌሽስ የሚባል አደገኛ የአጥንት በሽታ ስለተፈጠረባት ያንን መፍትሄ ለማምጣት ፈውስ ለማምጣት በሀገር ውስጥ ሕክምናው ስለማይቻል ወደ ውጭ ሀገር ወስዶ ለማሳከም እንቅስቃሴ ጀመርኩኝ። ገንዘቡን ለማግኘት በጣም ከባድ ነበር። ነገር ግን ጋዜጣ ላይ በምጽፋቸው እውነትን እና መረጃን የተመረኮዙ ጽሁፎች አንባቢ ወይም የኔ አድናቂ ከነበሩት መካከል በአካል የማያውቁኝ ነገር ግን ያው በስነ ጽሁፍ በጽሁፌ ብቻ የሚያገኝ የነበሩት ክቡር ዶክተር ነጋሶ ጊዳዳ ከጀርመን ሮታሪ ክለብ በማነጋገር ለልጅ ሕክምና የሚሆን 10,000 የአሜሪካን ዶላር እርዳታ አግኝተውልኝ ለሕክምና ወደ ህንድ መጣሁ። ግን በዛን ሰበብ እንዳጋጣሚ አውራምባ ታይምስ ጋዜጣ ስራ ጀምሮ ነበር ዳዊትና አንዳንድ ጽሁፎች እንድሰጠው ግላውዲዮስ በሚል ስም ጽፍ ነበረ መጽሐፍ ጀምሬ ነበረ። ወደ ቢሮ ሳቀና እና ከእሱ ጋር ግንኙነት ሳደርግ ደህንነቶች ተከታትለውኝ እጅን ካልሰበሰብኩ እንቆርጥሃለን ብለውኝ በዛን ሰሞን 2 የፖሊስ መጥሪያዎች አድርሰውኝ ነበረ። ፖሊስ መጥሪያዎቹ እጅ ላይ ይገኛሉ። በዛ መካከል እንግዲህ ቪዛ አስመጥቼ ሾልኬ ነው ወደ ህንድ የመጣሁት። ህንድ ከመጣሁ 2 ዓመት ሊሞላኝ 1 ወር ነው የቀረኝ። በዚህ አይነት ሁኔታ ነው የወጣሁት።
እሺ፣ በጣም እናመሰግናለን። እንግዲህ ታሪኮት ይሄ እያለ ወደ ዝርዝሩ ከመግባታችን በፊት ለመንደርደሪያም የሚጠቅም ከሆነ በአዲስ አበባ ውስጥ የገዢው ፓርቲ ወይም ደግሞ በእኔ ወይም በብዙዎቻችን አባባል ወያኔ ስልጣን ከያዘ በኋላ እርስዎ በጋዜጠኝነት ስራ አስቀድሞ ሲሰሩ የነበረ ነው ወይንስ ከዚህ ድርጅት ጋራ ቅርርብ ነበሮት? ማለትም የድርጅቱ አባል ነበሩ ወይ? ጀስት ግልጽ ለመሆንና በኋላ ጥያቄዎችን ለመጠየቅ እንዲያመችን በሚል ነው።
ኦኬ፣ በጣም ጥሩ ጥያቄ ነው። ብዙዎች ያችን አንድ የሚከታተሉ የነበሩ ከገዢው ፓርቲ ጋር ያገናኙታል። ሌሎች ያው ክፍፍሉ ከወጡት ሰዎች ጋር ግንኙነት ያለ በተለያየ መንገድ ይፈርጃሉ። እኔ ከድርጅቱ ጋር ምንም አይነት ግንኙነት የለኝም። ታጋይም አልነበርኩም። እድሜ 35 ነው በአሁን ሰዓት። ወደ ጋዜጠኝነት ስገባ ያው ከሪፖርተር ነው ጋዜጣ የጀመርኩት። በስፖርት አምድ ዘጋቢነት ለሁለት አመት ከሰራው በኋላ ከዛ በኋላ ከ1990 በተለያዩ ጋዜጦች መስራት ጀመርኩ። በቋሚ አምደኝነት ከኢትዮፕ እስከተዘጋጅበት ጊዜ ልቀጥል እንጂ በሳተናው፣ በሚኒሊክ፣ በአስኳል በተለያዩ ጋዜጦች በተባባሪ ሪፖርተርነት ሰራ ነበረ እና ከገዢው ፓርቲ ጋር ምንም አይነት ግንኙነት የለኝም። ነገር ግን ከነበረኝ ቅርርብ አንጻር ሪፖርተር ለምሳሌ ስሰራ ከብዙ ሰዎች ጋር ከብዙ የገዢው ፓርቲ ባለስልጣናት ጋር ይሁን ከደህንነት መሰል አባላት ጋር የመገናኘትና የመተዋወቅ የመቀራረብ እድሉ ተፈጥሮልኝ ነበረ። ያ አጋጣሚ ደግሞ ከዛ በኋላ ለጀመርኩት በኢትዮጵያ ጋዜጣ ላይ ለጀመርኩት የፖለቲካ ጽሁፎች እንደ መንደርደሪያ ወይ እንደ መነሻ ሆኖ ጠቅሞኛል። ያ ነው ታሪኩ።
እሺ፣ በጣም አመሰግናለሁ። ይህንን ጥያቄ እንኳን ያቀረብኩት ሌሎች ጽሁፎችን ተመልክቼ ሳይሆን በተለይ አሁን በቅርቡ በዚህ በዋሽንግተን በማን ነው በሰሜን አሜሪካ በሚኒሶታ በሚገኘው ሀበሽ በሚል ጋዜጣ ላይ ስለ ሊትል አላሙዲ የጻፉትን ተመልክቼ ውስጣዊ ግለሰብ ኖት የሚል የራሴ እንትን ስለነበረኝ ነው። እና በጣም አመሰግናለሁኝ። ሌላው እንግዲህ እስቲ አሁን ስለደረሰቦት አደጋ መንስኤ ነው ብለው እርስዎም የሚገምቱት ምን ተፈጠረ? በአሁን በስደት ላይ ያሉ በህንድ ውስጥ እንግዲህ እግዚአብሔር ይባርካቸውና አቶ ጌታቸው ረዳ ለብዙዎቻችን የእርስዎን ችግር መግጠም ያበሰሩልን ናቸው። ምን ተፈጠረ? እስቲ ከእርስዎ አፍ እንስማው።
በጣም ጥሩ። ያው ቀደምከኝ እንጂ ላመሰግነው ወዳለው ጥሩ ኢትዮጵያዊ ነው አቶ ጌታቸው። አላውቀውም ከዚህ በፊት ይህ ችግር እንደደረሰብኝ ነው። እንደ አጋጣሚ በሀበሻ ጋዜጣ ላይ ቀደም የጠቀስከው ጽሁፍ ከወጣ በኋላ አያይዜ ሜሌን አስፍሬ ነበረ። በዛ ምክንያት ነው የጻፈልኝና የተገናኘ ነው። እንግዲህ በአሁን ሰዓት ኢትዮጵያን እያስተዳደሩት ያሉት ሰዎች ወደ ቀድሞ የአጼ ወይም የንግስት አይነት ስርዓት ነው የተመለሱት እና እነዚህ ሰዎች ባልና ሚስቶቹ ናቸው። ሁሌ በበቀል ጥማት የተጠናወታቸው ሰዎች ናቸው። በሶስተኛ ደረጃ ትንሽ ሰፋ አረኩት ነገሩን እንጂ ወደዚህ ከመምጣት የጋዜጣም ከመዘጋቱ በፊት ወይዘሮ ገነት እዚህ ያለችው አምባሳደር ወደዚህ እንደምትመጣ ወደ አባ አምባሳደርነት እንደምትሾም ጽፌ ነበር። የዛን ጊዜ ወደዚህ እንደምትመጣ ሳይሆን በካርታኖች ከሚነሱት ዝርዝር ከጻፍኩት ውስጥ አስቀድመ አንዷ ገነት ዘውዴ ነበረች። ገነት ዘውዴ ደግሞ የተሾመችው በአዜብ መስፍን በጠቅላይ ሚኒስትሩ እንጂ ጠቅላይ ሚኒስትሩ በወቅቱ አልፈለጋትም ነበር። በሶስተኛ አሁን ቅርብ ጊዜ ይህንን ሶስት ወር ወይም አራት ወር አይሆንም እዚህ ኤምባሲ ውስጥ ጋዜጠኞችን ያፍን ይደበድብ እኔንም ሆነ በርካታ ጋዜጠኞችን ሲያሳድድ በ1996 እንደ ኢትዮጵያ አቆጣጠር ስደበደብ ብዙ ሀራስመንት የፈጸመብኝ አንድ የደህንነት አባል እዚህ መጥቷል። እሱ ከመጣ በኋላ ነው ነገሮች የተቀየሩት። አፕሪል አንድ ቀን ለሁለት አመት እኖርበት የነበረው ገስት ሀውስ ባለቤት ተደጋጋሚ እዚህ ማለት ነው ተደጋጋሚ ጫና ኢትዮጵያ ኤምባሲ ካሉ ሰዎች እና ከሌሎች እዚህ የህንድ የሴኩሪቲ ሰዎች አደገኛ ሰው ነህ፣ አደገኛ ስራ እየሰራ ነው፣ ስለዚህ አደገኛ ሰው ቤት ስላስቀመጥክ በአስቸኳይ እንድታወጣው የሚል ጫናዎች እየበረቱብኝ ስለመጡ እባክህ ቤቴን ለቀህ ውጣልኝ አለኝ። እና እንደውም የአንድ ወር የቤት ኪራይም አትክፈለኝ ቀር ያለብህ ነዳ እባክህ ውጣልኝ አለኝ። በጨለማ ቤቱን ትቼ ወጣሁኝ። ልጅ ኦፕሬሽን ከሆነች በኋላ ጀርባዋ ላይ አሁን ድረስ ብረት አለ። ያንን ብረት ለማውጣት እንደገና ገንዘብም ሕክምናም ያስፈልጋል። ያ የለኝም። በእንደዚህ አይነት ሁኔታ ወጣን እና በጣም ጉራንጌ የሆነ ቦታ ውስጥ ወደቅን። ከዛ ይሄ ከሆነ ከአስራ ስድስት ቀን በኋላ አፕሪል አስራ ስድስት ቀን ሆስፒታል አፖሎ ሆስፒታል የሚባል ልጅ የታከመችበት እና ብዙ ኢትዮጵያውያን ለኪድኒ እና ለተለያየ በሽታ የሚመጡበት አንድ በሽተኛ መጥቷል ተብሎ ጠይቄ ስወጣ ሌላም ኢትዮጵያዊ ነበር ከኔ ጋር። ማታ ሁለት ሰዓት ነው በኢትዮጵያ አቆጣጠር ነው እየተናገርኩ ያለሁት። ስወጣ ሁለት ሰዓት ላይ አንድ በጣም ጠብደል የሆነ ህንዳዊ በስተቀኝ በኩል ሰው ይፈልግሃል አለኝ። በስተቀኝ ያለው ፓርኪንግ ነው። ከፓርኪንጉ ስር መኪኖች እንደገና የሚገቡበት ሌላ ፓርኪንግ ግራውንድ አለ። ወደዛ አካባቢ ሲሄድ ሌላ ጓደኛው ነበር እየሮጠ መጣና አንደኛው በጣም ትልቅ ብረት ነው የያዙት፣ ለጭንቅላቴ ነበር የሰደደው። ጎንበስ ሳልኩኝ በሁለተኛው ክንዴ ላይ ያገኘኝ፣ ግራ ክንዴ ላይ። ግራ ክንዴ ደግሞ እስካሁን ድረስ የአቶ መለስ ፌዴራል ፖሊሶች በ1996 ከደበደቡኝና ድልድይ ውስጥ ከጣሉኝ በኋላ እስካሁን ድረስ እጅ አይሰራም። ትንሽ ጠመም ስለሆነ ያለው አንድ ብርጭቆ እንኳ ማንሳት አልችልም። ሾክ ያደርጋል። በተለያየ ጊዜ ህመሙ ከባድ ነው። እሱ ቦታ ላይ ነው የተመታሁት። ስመታ ከላይ ላይ በጣም በሚገርም ሁኔታ ብዙ ስጋ ነው የተነሳው አብሮ ከጨርቁ ጋር። ደም አልደማም፣ ውስጥ ያለው ስጋ ነው ቀይ ስጋ የታየው። እና ፌንታ ሮጥኩኝ ወደ ሴኩሪቲዎች እና አድኑኝ ብዬ ጮኩኝ። ከኋላ ይከተሉኝ ነበረ ሁለቱም አንዳንድ ብረት ይዘው። እንደገና በበሩ ሰተት ብለው ነው የወጡት። ሴኩሪቲዎቹን ምንም ነገር አላሏቸውም። አንድ ሁለት አበሾች እዛው ግቢ ውስጥ እና ጠገቤም የነበረው ሮጦ መጡና ሰው ገሎ እየሄደ ለምን ዝም ትላላችሁ አሉ። ያኔ ምንም ነገር ማድረግ አልቻሉም። ፖሊስ መጣ። እንደ አጋጣሚ ከሆስፒታል ፊት ለፊት ፖሊስ ጣቢያ አለ፣ ትልቅ ፖሊስ ጣቢያ። አካባቢ ፖሊስ ጣቢያ መጣ አንድ ኃላፊ ሌሎችን አስከትሎ። ከተነጋገረ በኋላ ያው በእንድኛ ነው የሚነጋገረው፣ አልፎ አልፎ ትንሽ ቃላት ካልሆነ አልሰማም በእንድኛውን። ከዛ በኋላ እባክህ አትክሰስ እና ቶ አሁን አሉ። ሁለት ሰዓት ያክል ከቆየም በኋላ ራጅ ተነሳውኝ ሆስፒታል ውስጥ መርፌ ተወጋው። ወደ ቤት ሄድኩኝ፣ ወደ ማረፊያዬ። እዚህ ሀገር ብትከስም ቶሎ የፍትህ የማግኘት እንትን ረጅም ስለሆነ እኔም ልከስም አይደለም የመጣሁት። በጣም አስደንጋጭ ነገር ነው። ሁለት ዓመት ስቀመጥነት ሲደርስብኝ ቀጠለና ይህ ከሆነ ከስድስት ቀን በኋላ ባለፈው ሐሙስ አፕሪል 22 ቀን ልጄ ያለ በብዛት ያማታል። ራሴ እናንተ ለቸግ ይሁ ከኦፕሬሽኑ ጋር ተያዘ ነው እና ዶክተሩን ላማክረው ወደ ሆስፒታል ሲሄድ በእውነት አንድ ቴሮሪስት የተያዘ ነው የሚመስለው። አጅበው ለስድስት ለሰባት ነው የያዙ። ግራውንድ አስገቡ። አስክሬን ክፍል አለ፣ ከዛ አጠገብ ነው እንትን ያደረጉ። ለም ወዴት ነው የምትወስዱኝ አልኳቸው። ቀጥል እያሉኝ ነው በቦክስ እየመጡ የወሰዱኝ። አስገቡኝ ክፍል ውስጥ። ስድስት አመት ነው እዚህ ምን ታደርጋለህ? ስድስት አመቴ አይደለም የሆና ፓስፖርቴ ከመጣሁ ሁለት አመቴ ነው። ልጄን ላሳክም ነው እዚህ ሳል የመጣሁት አልኳቸው። በወንድሜ ያነጋገራሉ። ለምን አንደበድበውም አይነት ነገር ነው የሚሉት። ሀይለኛ የሆነ የብርሃን ጨረር ለቀቁብኝ እና ካሜራ ይቀርጹኛል። አደገኛ ሰው ነህ፣ እዚህ ሆስፒታል ድረሽ እንዳትል አሉ። እንደገና እንደ ያ ፖሊስ እንዳትከስ ያለኝ የፖሊስ ኃላፊ መጣ። የዛን ቀን ያሳየኝ የነበረው ትህትና ተቀየረ። እንደመጣ በጥፊ ነው የመታኝ። እንግዲህ ለምን ትመታኛለህ አልኩት። መምታት ቀላል ነው፣ ልንገልህ እንችላለን አለኝ። እኔ ህጋዊ ሰው ነኝ ብዬ የዩኒሰር ሰርተፍኬቴን አሳየኋቸው። ይሄ ከምንም አያድንም፣ ቀደም ጥለን ወደ ሀገር ልንመልስ እንችላለን ወደ ኢትዮጵያ አለኝ። ስሜን ሁሉ አያውቁትም። ስሜን ከናባቴ ይጠቅሱት ነበረ። በፍጹም ስሜን አያውቁትም። ሁለተኛ የኛንም ስም ለመያዝ ይቸገራሉ። እንትኖቹ እንኳን እነሱ ዶክተሮቹ የሚያውቁንም ይቸገራሉ። እነሱ ግን ሆነ ብሎ የተነገራቸው ያጠኑት ነገር እንደሆነ በዛ ነው የገባኝ። ምንድን ነው ያጠፋሁት አልኳቸው። ማን ነው ይህንንስ? ሆስፒታል እንዳትደርስ፣ ሆስፒታል አካባቢው አይደለም፣ እዚህ አካባቢ እንዳትደርስ፣ ይህን አካባቢ ለቀህ ከዚህ አካባቢ ጥፋ፣ አደገኛ ሰው እንደሆንክ ነው፣ አደገኛ ስራ እየሰራ ነው አሉኝ። እንግዲህ አደገኛ የሚባለው ነገር ይመስለኛል በጭምጭምታ አንድ ለመጽሐፍ መልክ ማዘጋጀው ነገር አለ። እሱም ይሆናል መረጃ የደረሳቸው ብዬ ነው ማስበው። ማነው ምን ያላችሁ ስላቸው እነሱ ሊነግሩኝ አልፈቀድም። ምን ታመጣለ? ኢትዮጵያ ኤምባሲ ነው፣ ከኢትዮጵያ ኤምባሲ ነው የደረሰን አለኝ ፖሊሱ። እንግዲህ እኔ ይሄ ሆስፒታልም ይህን ሀገር ህንዶችና እና የወንድ ዜጋ እና የወንዶች የሚያስተዳድሩት መስለኝ ነበረ። የኢትዮጵያ ኤምባሲ እንደሚያስተዳድረው አላውቅም ነበር ስላቸው በጥፊ እንደገና መታኝ እና ወጣ ከዚያ ላይ እዚያ አካባቢ ምንም እንዳይታይ ከእንግዲህ በኋላ የአፖሎ ሳንታቪያር የሚባለው አካባቢ በአስቸኳይ ነጨፍ እንድትወጣ ላይ አጋጣሚ ሁለት አመት ተቀመጥ የዚህ የዩኤንኤችሲአር ዋና ኮሚሽነሯን የማግኘት እድል አጋጥሞን አያውቅም። ስደተኞች የማይዛለት ሚቲንግ ነበረ። አጋጣሚ እዛም ሚቲንግ ላይ ቀጥታ ሄድኩኝ እና እነሱ ይዘውኝ እንደወረዱ ለልጆች እዚህ ማቃቸው አስር አመት ምናምን ያደረጉ አንድ ሁለት ኤርትራውያን ነበሩ። እነሱም ደውዬላቸው ነበር። እነሱም ሪፖርት እያደረጉ ነበር። እዛ ስብሰባ ላይ ስገኝ ስብሰባ ተጀምሯል። አንድ አንደኛው ኤርትራዊ ስለምን እያወራ ነበር። በቀደም ደበደቡት፣ አሁን ደግሞ ይዘው የሆነ ከፍተኛ እንትን እየፈጸሙበት ነው። ሲደረስኩ ጎትሸሚዝ አድርጌ ነበር። ክንዴን ገልጬ ሳሳይ ኮሚሽነሯን ጨምሮ ጠቅላላ የዩኤንኤችሲአር ኃላፊዎች በጣም የደነገጡት በጣም ያዘኑት እና ወዲያውኑ ለብቻችን ነው የምንነጋገረው፣ ከባድ ነገር ስለሆነ እዚህ ቦታ ላይ ምስጢሮች ወደ እነሱም ሊሄዱ ስለሚችሉ እዚህ ቦታ ላይ አንነጋገርም ማለች ኮሚሽነሯ። ስልኬን ቴሌምብሬ ምናምን ያዙ እንደውልላለን አለኝ። ያው በማግስቱ አርብ ስለነበረ አለው የሚሉት ሰኞና ማክሰኞ ደጉኛል የሚግምታለኝ። የዛን ሁለት ሌሊት እንደ ሌባ እንደገና እቃዬን ተሸክሜ ያው ጄም በሽተኛ ነው። በማታ ሁለት ሰዓት ጨለማን ተገና አድርጌ አካባቢውን ጥዬ ልጄም እያለቀሰች አካባቢውን ለቄ ተደብቄን ያለሁት ከፍተኛ እንትን ነው የተፈጸመብኝ። ልጅ መያዜ ደግሞ ጎዳኝ እንጂ ብቻዬን ቢሆን መቼም እቋቋመው ነበረ። ይህ ነው ባጭሩ።
እሺ፣ በጣም አሳዛኝ ታሪክ ነው። አመሰግናለሁኝ። እስቲ እንግዲህ አሁንም እንደው በኋላ ውይይታችን መንደርደሪያ እንዲሆን ያሉበት ቦታ እንደዚህ አይነት ሁኔታዎች እኔ ኤክስፔክት የምጠብቀው እንደ ኢትዮጵያ ባለ ሶስተኛ ዓለም ሀገሮች በሚባሉት በተለይ በአፍሪካ አካባቢ ነው። ምክንያቱም ከዚህ ቀደም እንደዚሁ አንድ ጋዜጠኛ ብዙ ስቃይ እና በደል ኬንያ ውስጥ እንደደረሰበት አውቃለሁኝ። ይህንን ጋዜጠኛ አሲምባ መድረክም ይረዳው ነበረ። እንደውም የመጀመሪያ ጋዜጣውን ቆይ ይቅርታ፣ ተቋርጦብኛል። እሰማችኋለሁ እኔ ተቋረጠን። እሺ፣ እንግዲህ በዛ እንዳልኩት እንደዚህ አይነት በደልና ስቃይ በተለይ በአፍሪካ አካባቢ እንጠብቃለን። ምክንያቱም በተለይ በሰኪሪቲ ውስጥ ያሉት አንደኛ መንግስቶቹ ራሳቸው አምባገነኖች ናቸው፣ ፖሊሶቹና ሰኪሪቲዎቹም ደግሞ ኮራፕት ሊሆኑ መሆናቸውን እናውቃለን። እና ለዚህ ምሳሌ ለመስጠት የሞከርኩት በኬንያ አንድ ወገን እንደዚሁ ጋዜጠኛ ተሰቅሎ የሚኖር የነበረ በአቅማችን አሲምባዎች እንረዳው ነበረ። የራሱን የመጀመሪያ ጋዜጣ እዛ አካባቢም ለማውጣት ሞክሮ ነበር። አንድ ሁለት ሶስት ጊዜ ታስሮ ነበር። አሁን በእውነቱ ለመናገር የት እንዳለ አላቅም። እስር ቤት ከገባ በኋላ አንድ ወቅት በሰው ተነግሮኝ ከዛ በኋላ ዲሳፔር አድርጎብኛል። እስቲ በዛ በኢንዲያ እርሶ ባሉ አንተ ባለበት አካባቢ የስደተኞቹን ሁኔታ ንገረን እስቲ። ስደተኞች በምን አይነት ሁኔታ ነው የሚኖሩት? ብሎም ደግሞ ይሄ ሴኪሪቲው እና ወታደሮቹ እንደዚህ አሁን እንደጠቀስኩት እንደ ሶስተኛው ዓለም ወይም እንደ አፍሪካ ኮራፕትድ ናቸው ወይ? እንደዚህ በመንግስት በሌላ መንግስት ታዘው ሊገርፉና ሊደበድቡ የሚችሉባቸው ሁኔታዎች አሉ ወይ? አመሰግናለሁ።
በጣም የሚገርም ነገር፣ እኔ መጀመሪያ ነው ከሀገሬ ስወጣ እንግዲህ በማንበብም በአንዳንድ በተለያዩ ውጭ ከሚኖሩ ከማውቃቸውም ሰዎች ሲነገር ማዳምጠው ብዙ የተለያዩ ኮራፕትድ ሀገሮች እንዳሉ ነው። ግን ከሚባሉት ሀገሮች ይብሳል እንጂ አያንስም። ያ ሀገር ፖሊሶቹ ይለየላቸው ናቸው። ምክንያቱም 50 ብር እዚህ ሀገር ሁለት ዳቦ አይገዛም። የ50 ሩፒ እነሱ ያችን ተቀብለው የፈለጉትን ነገር ሊያደርጉ ይችላሉ። እና በሁለተኛ ደረጃ እኔ በአብዛኛው ልጄ ስለምትሰቃይ እና ሴትም ስለሆነች ከቤት ውስጥም አልወጣም ከእሷም አልለይም ካጠገባ። በሶስተኛ ደረጃ አንድ የሰማሁት ነገር ልጆቹን ለማረጋገጥ አልቻልኩም እንጂ ቅርብ ጊዜ ሁለት ኢትዮጵያውያን ተማሪዎች አሳይመንት ጠይቀው ዩኤንኤችሲአር ኤምባሲ ደርሶባቸው እዚህ ፑኔ የሚባል ሀገር የኢትዮጵያ ወታደሮች አሉ። ምን እንደሚያደርጉ እኔ አላውቅም። መኖራቸውን ግን አረጋግጫለሁ። እነሱ እንዲመጡ ተደርጎ ልጆቹ እየተቀጠቀጡ ታፍነው ነው ወደ ኢትዮጵያ የተወሰዱ። ያን አይነት ሁኔታ ነው የሚፈጽሙብኝ አሁን እየፈለጉ ያሉት። እና ይህንን እንዳደረጉ በትክክል አረጋግጫለሁኝ። የዛሬ እኔ ከመምጣቱ ትንሽ ቀደም ብሎ ነው ያልካሉ የሚባሉት የነበሩት ልጆች ትምህርታቸውን ጨርሰው ስለሄዱ ነው የልጆቹን ስም ማወቅ ያልቻልኩት። ብዙ ጥረት እያደረጉ ነው። ስለ ሀገር ያሉ ልጆች አሉ የሚያውቋቸው ስማቸው። በሶስተኛ እዚህ አካባቢ ላይ ጦርነት የለም፣ ካምፕ የለም፣ የስደተኛ ካምፕ የለም። ትንሽ በጣም ዘረኞች ናቸው ህንዶቹ እና ወደ ውስጥም አያስገቡንም። እኔ እንዳልኩት ቅድም በሁለት አመት ነው እነዚህ ነጮቹን ኮሚሽነሮቹን ያገኘ ናቸው። ለኢንተርቪው ጊዜ ትገባለህ። ከዛ በኋላ ችግር ካለብህ ልታመለክተው የምትፈልገው ነገር በወረቀት ጽፋ አምጣ ነው የሚሉ ጥበቃዎቹ እነሱ ናቸው። ወረቀቱን የሚቀበሉ ህንዶች ናቸው። ስለዚህ ትንሽ አስቸጋሪ ነው። ቶሎ ፍትህ አታገኝም አንድ ነገር ቢደርስብህ። እኔ ከህግ በላይ ማለት ነው። ሁለተኛ ህጉንም አክብሬ ከሰውም ጋር የሚያዳርሰኝም ነገር የለም። በቃ ከቤት አልወጣም። ሆስፒታል ሄድኩም ከሆስፒታል ወደዚህ ወደ ቤቴ ነው መጣ፣ አለበለዚያ ወደ ዩኤንኤችሲአር ኦፊስ ነው የሚሄደው። እና አሁን ቅርብ ጊዜ ሁለት ወር ሶስት ወር አይሞላም $50 ይሰጡናል። ያንን ምን እንደምታደርግበት ይጨንቃል። $400 ነው የቤት ክፍያ፣ ትንሹ የቤት የምትከራየው የቤት ክራይ፣ የምግብ ምናምን አለ ትችላለህ። ይህን ሁሉ ችግር ግን በሽተኛ ልጅ ይዘህ ትንሽ ያስቸግራል። ባጭሩ ይህንን ይመስላል።
አመሰግናለሁኝ። እንግዲህ ወገኖች እስካሁን ከምንዋየው ከአቶ አራያ ጋራ ነው። የሰጡንም መንደርደሪያ ነገሮችን ነው። በተለይ ቅድም ሲገልጹ እንደሰማችኋቸው ከዚህ ቀደም በተለያዩ ጋዜጣዎች በሪፖርተርነት ሲያገለግሉ ጽሁፎችንም ሲጽፉ የነበሩ ወገን ናቸው። የገዥውን መደብ ወይም የገዥውን ቡድን ወያኔን በውስጡ የነበረውን ሁኔታ ሲያጋልጡ የነበሩ ነው። የምታውቋቸው ወገኖች ይህን ሰውዬ ጽሁፍ ስታነቡ የነበራችሁ ስለ እሳቸው የምታውቁ ካላችሁ ልጠይቁ ትችላላችሁ። ብዙ ያወያዩናል። ምንም እንኳን በዛሬው ዕለት እንዲቀርቡ ያደረግናቸው ይሄ አሁን የደረሰባቸውን አደጋ አስመልክቶ አንደኛ የዓለም ሰብአዊ መብት ተከራካሪዎችን በያለንበት በየአካባቢያችን ግፊት አድርገን እኚህ ወገን ከዚህ ከሰው በላ ቡድን አደጋ መልሶ እንዳይደርስባቸው የምናደርግበትን መንገድ ለመፈለግ፣ በሁለተኛ ደረጃ ደግሞ እኚህ ወገን ከልጃቸው ጋር ሆነው አሁን ካሉበት ቦታ ሊዘዋወሩ የሚችሉበትን መንገድ እንደዚሁ ከተለያዩ ድርጅቶች ጋራ የአቅማችንን በምንችለው መንገድ ጮኸን ሕይወታቸውን ለማትረፍ ነው። ምክንያቱም ይሄ ሰው በላ ቡድን አያሌ ወገኖችን የበላ ነው። ስለዚህ እኚህንም ወገን በተለይ ጽሁፋቸውን የምትከታተሉ ወይም ያነበባችሁ ወገኖች ካላችሁ ምን ያህል ይህንን ቡድን እያጋለጡ እንደሆነ የምታውቁ ናችሁ። ወያኔ ደግሞ እንኳን ተጋልጠው እንዲሁ ናቸው እና እኚህ ወገን አደጋ እንዳይደርስባቸው የአቅማችንን ልንረዳ የምንችልባቸውን መንገድ ለመፈለግ ነው። ሌላ አሁንም ቢሆን ጊዜያዊ እርዳታ በዓለም ዙሪያ ተበትነን ያለን ወገኖች ለኚህ ወገን ከልጃቸው ጋራ ለንረዳ ምን ይችላልበትን መንገድ ለመፈለግ ነው የዛሬው መጣው እንዲነጋገሩ እንዲያዋዩ እንደጠየቅናቸው። ሆኖም ግን በጸሐፊነታቸው በጋዜጠኝነታቸውና በመጽሔት አዘጋጅነታቸው ብዙ ነገር ቀደም ሲያነጋግሩን በተለይ መጀመሪያ ስራ ሲጀምሩ ከሪፖርተር ጋዜጣ አካባቢ ነበርና በዛ ሰዓት የተለያዩ ድሎች አግኝተው ከሴኩሪቲም ከሙኑም ጋራ ግንኙነት ለማድረግ ሰዎች ለመተዋወቅ እንደቻሉ ነው። እናኛው ወገን ብዙ ሊያዋዩንና የዚህን ቡድን ባክማቸው የሚችሉትን ሚስጥራዊ ነገሮችንም ካሉ ያላወቅናቸውኛ ብዙዎቻችን ስለምንረሳም ቢነግሩንም እንዳዲስ አይገርመንም። ስለዚህ ያንን ሁሉ መጠየቅ እምንችል ይመስለኛልና እንግዲህ መድረኩን ለአቶ ሰውየው ለቃለው። አቶ ሰውየው ማይኩን ያዝልኝ።
እሺ ይቅርታ ትንሽ ወደ ኋላ ስለቀረው እንግዳችንን በጣም አድርጌ ነው ማመሰግነው በዛሬው ዕለት በመድረካችን ላይ ስለተገኘህልን። ወጣት ስለሆንክ ነው አንተ ብየምልህ ምናልባት እኔም ታላቅህ ነኝና ታላቅ ወንድም አንተ ስላልኩህ እንዳትቀየም። በመጀመሪያ እንግዲህ ወደ ጥያቄ ከመግባቴ በፊት ላመሰግንም የምፈልገው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ የዚህን የወገናችንን በኒው ዴልሂ መደብደብ አስመልክቶ በአከታታይ ሁለት መግለጫዎችን አውጥቶ በዓለም አቀፍ ዙሪያ ይሄንን የዚህን ወገናችንን ጉዳይ እንዲሰማ በማድረጉ ካለመታከት ከሁሉም ኢትዮጵያውያን ወገኖች ድብደባ ለሚደርስባቸው ከነስዬ አብርሃ ጀምሮ እስከ ነጸጋ የደብተራው ስለማንኛውም ወገን የሚጮህ ድርጅት ነው። ለዚህም ከፍተኛ ምስጋና በዚህ ስር ተሰባስበው ለኢትዮጵያውያን ከሁሉም ወገን ለሚጮሁ ምስጋና ማቅረብ ፈልጋለሁ። ሌላ ደግሞ ባሲምባ በኩል የምናመሰግነው አቶ ጌታቸው ረዳ ይሄንን ጉዳይ ወደ የኛ ሚዲያ እንዲደርሰው በማድረጉ ነው። ኢትዮ ሰማይ ብሎግ የሚለው www.ethiopiasamai.blogpost የሚል ድረገጽ አለው። ይሄ ወገናችን አገር ወዳድ ኢትዮጵያዊ ነው። በዛ ደረጃ ይሄንን ስላቀረበልንና በህብረተሰብ ውስጥ ባጭር ጊዜ ውስጥ ታዋቂነት እንዲኖረው ማድረጉ ምናልባትም ይሄንን በደንብ አድርገን ግልጽ አድርገን በዓለም ዙሪያ እንዲሰማ እስካደረግን ድረስ ይሄ ወገናችን እንዳይገደል እንዳይደበደብ የምንከላከልበት መንገድ መሆኑ ነው። ሌላ እንግዲህ ሌሎች ኢትዮጵያውያን አንድ ወገናችን ይድረስ ብሎ በአሲምባ ላይ ያወጣ ነው ደብዳቤ ያለ በዛ አይነት መልክ ለዩኤንኤችሲአር በያለንበት ወገኖች ይሄንን ጉዳይ በአጣዳፊ መጻፍ እንዳለብንና በእያለንበት አገር ለፖለቲካ መሪዎች ይሄንን ጉዳይ የማጋለጡን ዘመቻ ኢሜል በማድረግ ደብዳቤ በመጻፍ ባስቸኳይ መደረግ እንዳለበት ነው። በዚህ አይነት ሁኔታ ነው የዚህን ወገናችንን ህይወት ማትረፍ የምንችለው። እንደዚሁም ደግሞ እሱም ይዟት ሊያድናት የሚሞክረውን ልጁን ህይወትን ማትረፍ የምንችለው ያለችበትን ህመም በደንብ አድርጎ እንዲያስታምማት እድል እንዲያገኝ ማድረግ የምንችለው። ይሄንን ካልኩኝ በኋላ እኔ የምጠይቀው አንድ ሁለት ጥያቄ ነው። አንደኛ ወገኔን ስለ ወያኔ ያለህን አስተያየት በስልጣን ላይ ከወጡ ጀምሮ ወይም ከዛ በፊት በአንተ በወገኔ ያለህ አስተያየት ምን እንደሆነ እንድታስቀምጥልኝ ፈልጋለሁ። በአንድ ወቅት ለኢትዮጵያ ጥሩ ሁኔታዎችን ሊያመጡ የሚችሉ ናቸው ብለህ ታምን ነበር ወይ? ካላመንክ ያው አላመንክም ግን አምነህም ከሆነ በጊዜው ወይም ተከተላቸው ከሆነ ለምን የሚለውን ማስረጃ ማን ነው በዛ ላይ አስተያየት እንድትሰጥ በትፈልጋለሁ። በሁለተኛ ደረጃ አንተ የምታደርጋቸው የማጋለጥ ዘመቻዎች በብዙ ጊዜ እንከታተላለን በውጭ ያለ ነው። ይሄም ደግሞ የሚያኮራህ ተግባርህ ነው። ይሄ ሁሉ ድብደባ የሚደርስብህም ከዚህ ጋር አብሮ ከስራ ጋር ከማጋለጡ ጋር የተያያዘ ነው። በዛው ደግሞ እኛ ኢትዮጵያውያን ሁላችንም ተሰባስበን ላንተ መከታ መሆን እንዳለብን ነው። እና ይሄን ጥያቄ ከመለስክ በኋላ በመሰረቱ በአሁኑ ሰዓት ደግሞ ምርጫ ያያሉ ደግሞ የሚሯሯጡ ሰዎች አሉና መሰረታዊ የሆነ የመጻፍ የማንበብ የመሰብሰብ ፍሪ የሆነ መብት በሌለበት ሀገር ምርጫ የሚለው ቧልት ራሱ ነው ቀልድ ነው የሚል አመለካከት ያለን ሰዎች አለን። እና በዛ ደረጃ ደግሞ በአሁኑም ሰዓት ከላይ ከታች የሚሉ አሉና በዚህም ላይ አስተያየት ሰጥተህበት እንድትሄድ ፈልጋለሁ። በወያኔ ላይ እኔ ገና ከመሰረቱ ጀምሮ ወያኔ ለሀገራችን የመጣ የጥፋት መልእክተኛ ነው ብዬ ማመን ግለሰብ ነኝ። የዘረኝነት ፖለቲካ በአጠቃላይ ከሀገራችን ውስጥ ተሟሙተን ማጥፋት አለብን የሚል ወገን ነኝ። ለምን? ለሀገራችን መጥፎ አቅጣጫ ሊያደርስ የሚችልና በመጥፎ ሁኔታ ላይ ሊያስቀምጠን የሚችል ነው። ይሄ የወያኔን ብቻ ሳይሆን በማንኛውም በዘር በአማራም ይሁን በኦሮሞ በማናቸውም አይነት የፖለቲካ ስብስብ ነኝ ብሎ የሚመጣ መቃወም አለብን እኛ ለኢትዮጵያ ምንገምት ምንል ወገኖች። ለምን? ኢትዮጵያዊነት እያንዳንዱን ግለሰብ መብት የምናስከብርበት መድረክ ስለሆነ ነው። በእርግጥ በአንድ ወቅት ኢትዮጵያዊነት በተመሰረተበት ጊዜ የነበሩ ያልተስተካከሉ ነገሮችን ወይ አባቶቻችን ያላስተካከሉትን ማስተካከል ይኖርብናል የዛሬ ትውልዶች። ነገር ግን እንደገና ወደ ኋላ ሄደን በጎጠኝነት የመሰባሰቡ ለጎጠኝነት መብት የሚባለው ነገር ያለቀበት ያፈጀበት አስተሳሰብና አመለካከት ነው፣ መመታት አለበት። ይህን አይነት አስተሳሰብ ከህብረተሰባችን ውስጥ በተለያየ አይነት ቅስቀሳ መምታት አለብን፣ በተለይ እንዳንተ አይነት ወገኖች ብዬ እገምታለሁ። እና በዚህ ላይ አስተያየት እንድትሰጠኝ እፈልጋለሁ። በተረፈ እንግዲህ ወገኖች ጥያቄዎች ያሏችሁ እጃችሁን እያወጣችሁ ተሰልፋችሁ ይህን ወገናችን ጠይቁ። ቅድም አስቻለው እንዳለው ደግሞ ይህን ወገናችን ደግሞ የምንረዳበትን መንገድ በአጭር ጊዜ ውስጥ መፍጠር አለብን። እግዜር ይስጥልኝ።
አቶ አራያ
አቤት። እሺ
መቀጠል ይችላል።
እሺ አቶ ሰውየሁን ሀሳብህን አመሰግናለሁኝ። እንግዲህ ቅድም አንድ ነገር መግቢያ ላይ ተናግሬ ነበረ። ኢትዮጵያዊ ነኝ እና ከትግራይ ብሔር የመጣው የወጣው ነው ምናምን ብዬ ነበረ። እና በመጀመሪያ ወያኔ በስልጣን ላይ ከወጣ ጀምራለ ሁኔታ እንዴት ታየዋለ? ለውጥ ያመጣሉ ብለ አቋም ነበረ ወይ? ሙሉ ነገር ተነስቷል። እንደምታስታውሱት እኔ ትንሽ ወጣቱ በወቅቱ ሁሉም ታዳጊ የደርግ ስርዓት መገርሰሱን ማንም ሰው የሚፈልገው ነበረ። በስርዓቱም ውስጥ ያሉት ሰዎች ወደ ስልጣን ከመጡ በኋላ አንዳንድ ብልጭታዎች አይተን ነበር። የማይካድመታ ነው ምንድን ነው የመናገር ትንሽ የመጻፍ ሀሳብን የመግለጽ የማንሸራሸር መብቶች ነበሩ። ይህንን ስል ሙሉ በሙሉ የተሟላ ነበረ አልጋ በአልጋ ነበረ እያልኩኝ አይደለም። ነገር ግን በዚህ አጋጣሚ ብዙዎች ማያውቁትና እኔ ስጀምር ስራ ኢትዮጵያ ላይ በፎቶግራፍ አስደግፌ ያወጣሁት አሁንም እያዘጋጀሁት ባለው መጽሐፍት ውስጥ በዘፈዘፎቹ ያካተትኳቸው ነገሮች አሉ። ብዙዎች የማያውቁት ነገር አለ። ስልጣን ላይ እንደወጣ በመጀመሪያ በ1984 ዓ.ም እነመለስን ተሸክሞ ቤተ መንግስት ያደረሱ ጠቅላላ ሴታጋዮች፣ የባለስልጣን ሚስቶች፣ ዘመዶች፣ አምቻና በጋብቻ የተሳሰሩት ካልሆኑ በስተቀረ ጠቅላላ ሴታጋዮች፣ በሺ የሚቆጠሩ ሴታጋዮች አውላላ ሜዳ ላይ እንዲጣሉ ተደረገ። አስታውሳለሁ ቅርብ ጊዜ ሻለቃ ምጥላል የተባለች ታጋይ የተባረረች ምንድን ነው ያለችው በመለስ ዜናዊ በቅርቡ ሚሊኒየምን አስመልክቶ ሴት ታጋዮችን በጅምላ ማባረራችሁ የወንዶቿን አንስሎ የሴቶቹን በጅምላ ማባረራችሁ ያለ ምንም ድጎማ ያለ ምንም ማቋቋሚያ ባዶ ሜዳ ላይ መጣላችሁ አግባብ ነው ወይ ተብሎ ሲጠየቅ በሬዲዮ ፋና ላይ የመንግስትም ሰራተኛ አባረናል ብሎ መለሰና እኔም ሰውዬ አለች ሻለቃ ምጥላል አከብረው ጭንቅላቱንም አደግኝተው ነበረ። ትንሽ ሰው ተመስሎ ነው የታየኝ። ይህንን ያለችው በሪፖርተር ጋዜጣ ነው አስታውሳለሁ። ሚሊኒየም እና እኛ ሴቶች ደሞዝ ይከፈልናል ስልጣን የሚዛለንላችንም ብለን አልነበረም የታገል ነው ያልተወራረደ ሂሳብ እንዳለ ሊያውቅ ይገባል ያለችው። ከዛ በኋላ ደግሞ 1985 ዓመተ ምህረት ጀምሮ 35,000 ታጋይ ወንዶች ሜዳ ተጥለዋል። እነ ዶክተር ታዬ ወልደሰማያት አይደለም መፈንቅለ መንግስት ተብሎ የተጀመረው እስካሁን የቀጠለው ድራማ። በ1986 ዓመተ ምህረት የድርጅቱ አመራሮች ወደ ሙስና ዘረፋ በግል ሀብት ማካበት ስልጣንን ተገን በማድረግ የተለያዩ ወንጀሎችን እየፈጸሙ ስለሆነ ድርጅቱ ግምገማ መካሄድ አለበት ብለው ያሉ ሻለቃ ኮሎኔሎችና ሌሎች ከኮሎኔል በታች ያሉ ማዕረግተኞች ነባር ታጋዮች በጣም የሚታወቁ በታጋዩ ዘንድ 5,000 ታጋዮች ሆነታና ታጠቅ እስር ቤት እንዲወረወሩ ተደረገ። በ1987 ዓመተ ምህረት 1,500 ኮሎኔልና ሻለቆች እንደ በሚባል ልብስ ማጠቢያ አደገኛ መርዝ ጠጥተው ሞተዋል። ከእነዚህ ውስጥ በርካቶቹ በፎቶግራፍ አስደግፌ አውጥቻቸዋለሁ። 2,000 በላይ የሆኑ መኮንኖች በተላላፊ ሳምባ በሽታ አልቀዋል። ሆነታ እስር ቤት ውስጥ እዛው ሆነታ ነው ጫካ ውስጥ እንዲቀበሩ የተደረገው። መንግስት እነዚህ ሰዎች መፈንቅለ መንግስት ሊያደርጉ ሆነ አሲረዋል ብሎ ነው እስር ቤት እንዲገቡ ያደረጋቸው። እንደነ ዶክተር ታዬ ወይም እንደ ሌሎቹ ፍርድ ቤት የስምና ፍርድ ቤት እንዲቀርቡ እንኳ አልተደረገም። እስር ቤት ነው ያለቁት። እንደዚህ አይነት ድራማዎች መፈጸምና ከባድ ወንጀል መሰራትን ተጀመረ በህወሓት ታጋዮች ላይ 17,000 ታጋዮች ስርዓት ነጋ አንድ መመሪያ በማውጣት ከተባረሩት ማለት ነው ከተባረሩት ውስጥ 17,000 ተለይተው በጦርነቱ ያገኘነውን ድል በልማቱም እንደግመዋለን ተብሎ 17,000 ታጋዮች ዳንሻ ጎንደር በረሃ ውስጥ እንዲሄዱ ተደርጎ በሁለትና በሶስት ሳምንት ውስጥ ለወሬ ነጋሪ መቶ የማይሞሉ ሲቀሩ ሌላዎቹ በቢጫ አደገኛ ውባ አልቀዋል። ዝርዝሩ በጣም ብዙ ነው። መጀመሪያ መምታት የተጀመረው የህወሓት ታጋዮችን ነው። ብታምኑም ባታምኑም 2,500 ታጋዮች በአሁኑ ሰዓት አዲስ አበባ ውስጥ ጎዳና ያድራል፣ ትግራይ ያድራል፣ መቀሌ፣ አዲግራት፣ ማይጨው የቁም እስረኛ ሆነው። አንድ ምሳሌ ልጥቀስላችሁ እዚህ ጋር አቶ ሰውዬው፣ አንድ ምሳሌ ልጥቀስላችሁ። ሰሞኑን ምናልባት የተለያዩ እንትኖች ውስጥ ገብተህ ልታየው ትችላለህ። የግንቦት 20ን በዓል በማስመልከት ኢህአዴግ አዲስ አበባ ሲገባ ይታያል። ላለፉት 19 ዓመታት ምንም ነገር አይተነዋል። አሁንም ሰሞኑን እንደው ልብ ብላችሁ እንድታየው የምፈልገው ነገር እዛ ውስጥ ሀየሎ በአንድ ጂፕ መኪና ክሪሙን አንጀርግቶ ወደ አዲስ አበባ ሲገባ ይታያል። ከሀየሎ አጠገብ አንድ ሬዲዮ መገናኛ የጨበጠ ጸጉሩ አፍሮ የሆነ ለግላጋ ወጣት ይታያል። በ1969 ዓመተ ምህረት ነው ህወሓትን የተቀላቀለው። አስመላሽ ቅቤ ይባላል። የአዲግራት ልጅ ነው። 4 ወንድሞችን በትግል በረሃ ወጣቷል። ዛሬ ዱላ ደጃዝማች ገብረስላሴ ሰፈር ተብሎ ይጠራ በነበረው አካባቢ ጎዳና ያድራል። 5 ዓመት አስረውታል። መፈንቅለ መንግስት ከተባሉት በኋላ 87 ነው የታሰረው። ለ5 ዓመት አስረው ከፍተኛ ግርፋት ፈጽመውበት በእውነት ብታዩት በቲቪ ወይም በዘመኑ በሽታ የተለከተ ነው የሚመስለው። ጀርባው ሰውነቱ ላይ 3 ጥይቶች አሉ ያልወጡ። እነዛ ናቸው የሚያከስኩ። ብታምኑም ባታምኑም እነ ሳሞራን መድነቱ ዛሬ ሜጀር ጀኔራል የሆኑ ጠቅላላ ይመራቸው የነበረ እነ አባዱላ ከሻዕቢያ ወደ ህወሓት መጥተው ኦህዴድን ሲመሰርቱ ይመራቸው የነበረ ሰው ዛሬ ጎዳና ያለ። አንድ ሌላ ልጨምርላችሁ። ኮሎኔል አረጋዊ የሚባል በድሮ አደም በተፈጠረው ነገር ያቺን ቪዲዮ ካሴት ታጣጥሞ ከለ ካላሪ ሳይቀር ነው ያሳዩት። ያቺን ቃል ብቻ ወደ መጥበት መልሳለን ምትለዋል። እኔ ያሸነፈኝ የዋህ አጥሳለም ባለው ማለት እኔ ያሸነፈኝ በድሮ አደም ነው ያለው። ስለዚህ ተሸንፈያለሁ። ሰው እየመጣ ከስድስት በላይ ነራቸው አንተ ምን መምረጥ ነበር ካርዲዮ ያወጣለ አልመርጥ ማንንም ብሎ ነው ያለሰልኝ። እኔ ያሸነፈኝ በድሮ አደም ነው ያለው። እና አንዳንዶቹ ፖለቲከኞች የምንላቸው ሰዎች እና አንዳንድ ወገኖች ምን እንደሚያደርጉ የሚያውቁት አይመስለኝ። ኢትዮጵያዊነትን ማንም ሊሰጥህ ማንም ሊገፍህ የሚችለው ነገር አይደለም። አንዳንዶቹ እኛንን የምንሰጠው እኛንን ኢትዮጵያዊነትን እንትን በደንጃ ላይሰንስ አድርገውታል እንደዛ አይነት አመለካከት ነው የሚንጸባረቀው። ይህ ደግሞ ሰው መለስ ፖለቲካ ጥሩ መንገድ ነው ያለላቸው። ከሞላ ጎደል የመለስኩት ይመስለኛል።
እሺ፣ እናመሰግናለን አቶ አራያ። አዎ፣ በእርግጥ ኢትዮጵያዊነትን ማንም አይሰጥም። ነገር ግን ኢትዮጵያዊ ስንል ደግሞ በባዶ አየር ላይ የሚንሳፈፍ አይደለም። ኢትዮጵያዊን እየጨፈጨፈ ኢትዮጵያዊ ነው ለማለት ይከብዳል። በእርግጥ በስም ደረጃ በኮቴሽን ልናስቀምጠው እንችላለን። ግን አንዳንዶች ወገኖች ደግሞ ኢትዮጵያዊ ሲሉ ለሕዝብ ለሀገር የሚያስብ ማለት ነው እንጂ ኢትዮጵያ ዝም ብሎ በውሃ ላይ የተንሳፈፈ ነገር አይደለም ከሚለው ሊሆን ይችላል። በእርግጥ ደግሞ እርስዎ እንዳሉት አንዳንዶቹ ደግሞ ከዛ አልፎ ቅድም እንዋጋው የሚለውን ዘረኝነትንም የምናንጸባረቀ የህብረተሰብ ክፍሎች አናጣም። እናመሰግናለን። አንድ ነገር ቅድም ሲናገሩ ማን ነው ይሄ ድርጅት ወያኔ የበላው መጀመሪያ የራሱን ወገኖች ነው ወይም የራሱን ተጋዳዮች ነው የተባለው። ምናልባት እንግዲህ ስለ ድርጅቱ እያወራን ስለሆነ እንደሆነ እንጂ አያሌ ኢትዮጵያዊ ነን ብለው ለህዝብ በህብረ ህዝብነት ተደራጅተው በወቅቱ ፋሽስታዊ መንግስትን ሲታገሉ የነበሩትን የኢሃፓ አባሎችን በከተማም በገጠርም የበላ ድርጅት ነው ብሎም ደግሞ ገና ከመስረታውም የራሱን ወገኖች መብላት የጀመረው ገና ከመጀመሪያው እንደሆነ ይሄ በታሪክ ያለ ነው። አመሰግናለሁ። ወደሚቀጥለው ጠያቂም እሄዳለሁ። ምኒልክ ማይኩን ያዘው።
ኦኬ፣ ሰማለሁ። በመጀመሪያ ጤና ይስጥልኝ። ከታች እስከ ላይ እንደዚህም እንግዳችን አቶ ኢየሩሳሌም አራያ እንኳን ደህና መጡ ወደኛ። እንደዚሁም ጥሪያችንንም አክብረውም ስለቀረቡን በጣም አመሰግናለሁ። በዛም ደግሞ አጋጣሚ በህይወት መትረፎትም እግዚአብሔር ይመስገን ነው የምለው። የምናገረው ምኒልክ ነኝ፣ ከካናዳ ነው። ብዙ ጊዜ ኢትዮጵያን ጋዜጣ ከዚህ በፊትም ሲያወጡት ተከታትያለሁ። እንደዚሁም የተለያዩ እንትኖች እከታተል ነበር። ሲቆመም አዝኛለሁኝም፣ ወያኔ ሲዘጋውም ጋዜጣውን። ምንድነው አንዱ ትልቁ እንትን ምንድነው ላሳስብ ወይም ላሳስብ የማወደው ነገር ሐዋርያ ጋዜጣ ብዙ ጊዜ የምትከታተሉት ነው። ከዚህም በፊት በሀገር ቤት ሆናችሁ አሁንም ወደዚያ መጽሐፍን እንዳታቁም ያሉበት ሁኔታዎች ወደ ሐዋርያ ጋዜጣ እንደዚሁም በእንትን ብታደርገው በዓለም አቀፍ ደረጃ ብዙ ኢትዮጵያኖች እንዲያነቡት እንዲሰሙትና ትብብራቸውንም ፕሮቴክትን በማድረግ ደረጃ ችሎታና ብቃቱ ያላቸው ኢትዮጵያኖች ሊያደርጉት ይችላሉ ብዬ ስለማምን ቢሳይድ ማለት ከዩኤንኤችሲአር ባሻገር ማለት ነው ቀናዊ የሆኑ ኢትዮጵያኖች ብዙ ሊያደርጉ ይችላሉ እና ወደዚሁ ዳይሬክት ማድረግ ግን እንዳታቆም ነው። በዚህ አጋጣሚ ግን ልጠይቅ የምወደው ነገር ሌሎች ጠያቂዎችም ስለሚጠይቁ ፕራክቲካሊ ሊናደርግልን የምንችላቸው ነገሮች ባንተ ባለበት ሲቹዌሽን ከካናዳ ምናልባት ሰብሰብ ብለን ወደ ዩኤንኤች ሲያርና የካናዳ መንግስት ለማስገነዘብ እንችላለን። ሌሎችም በዚህ በዚህ በተለያየ ኢትዮጵያ አለማቶች በአለም አቀፍ ደረጃ ያሉ ኢትዮጵያኖች ምናምን ስለሆነ ይህንም ስለሚያዳምጡ ሁሉም የራሱን የሚችለውን ሊያደርግ ይችላል ብዬ ገምታለሁ። ግን በአንተ ችግር ውስጥ ስላለ መሆን ያለበት ሁኔታ ውስጥ ምን ብናደርግ ጥሩ ነው? በምን መልኩ እንትን ጋይድ ብታደርገን ብዬ ነው። አንዱ ከአንተ ይምጣ ብዬ ነው። ያለ ፕሮሰስ ደግሞ በዚህ አጋጣሚ ሳላመሰግን አላልፈው አቶ ጌታቸው ረዳ ነው መጀመሪያ ያለው ሲጽፍ ነው እና በዚህም በፕሪንት ሚዲያም እንደዚሁ አቶ ጌታቸው ረዳ ካዳመጥከኝ ወደዚህም ወደ ሐዋርያ ብዙ ጊዜ ጽሁፍ እንትን ብታደርጋቸው ጥሩ ይመስለኛል። እንደዚህ አይነት ነገሮችን ሌላም ደግሞ ሐዋርያ ዳትኔት አፍሪካን ፎከስ በሚል ዌብሳይቱ እንትን እያደረገ ስለሆነ ወደዚያም ላይ ደግሞ እንደዚሁ ቢጽፍም ጥሩ ነው። ብዙ አፍሪካኖች ብዙ ሜንስትሪም ሚዲያዎች ስለሚመለከቱት የዚህ ወንድማችንን ሁኔታ በደንብ ከግንዛቤ ውስጥ ሊገቡ ይችላሉ እያዳምታል አግገ እንትን ነው ተስፋ አደርጋለሁ። እና ውስጥ በአንተ እንትን ባለበት ሁኔታ በምን መልኩ ብንረዳ ወይም በምን መልኩ ቢሆን ጥሩ ነው ብለህ ታስባለህ? አንተ በመጀመሪያ እንትኑን ከሶሉሽኑ ፓርት ሁንና እንትን አድርገን ለፕሮሰስ ደግሞ በገንዘብ በሁሉም መልኩ ብዙ ኢትዮጵያኖች ሊረዱ እንደሚረዱን ተስፋ አደርጋለሁ በተለያዩ መልኩ። ያንንም ቢሆን ሆፕፉሊ አቶ ጌታቸው ረዳ ሜሪ ካዳመጥከኝ አንድ መልክ ልናበጅለት እንችላለን ብዬ ተስፋ አደርጋለሁ። ብዙዎቻችን በምንችለው በአቅማችን ይህን ወንድማችን በተለይ ደግሞ ሴት ልጁ ያለችበት ሁኔታ ከሱ በላይ ሽንኳን ሜቢ አንደኛውን ስለገባበት በመንፈሱም ጠንከር ብሎ ሊወጣ ይችላል። ግን ልጅ ልጅ ነው እና ቀላል አይደለም። ልጅ ይዞ ደግሞ መሰደድም እሷ የሚወርድባትም ጉዳቱም እና ሁሉ ቤተሰብ ያለን ስለምናውቀው እስቲ ከአንተ እንዴት ልረዳ እንደሚችል ከአንተ እስቲ ከአንድ በትል አዳም ተወየ ነው። አመሰግናለሁ። ታንክ ዩ።
አንድ ነገር አስታወስከኝ። መቼም የፕሮግራሙ ታዳሚዎችን ማለት ሳይሆን ስለ ልጅ ያው የወለደ ነው የሚያውቀው ደግሞ። ስለዚህ ስለኮሌጅ በሽታ የምታውቁ ከሆነ በጣም አደገኛ ነገር ነው እና ልጄ ፓራላይዝድ ልትሆን ነበረ። ኦልሞስት 75% ነገሩ ተቀርፎላታል። ትንሽ ችግሬን ትዬ ነው የኖርኩት። ማለት ምንድን ነው ከባህሪ ከአስተዳደግ ስሉ ያላወቅም። ነገር ግን ኢትዮጵያውያን ወንድሞቼ በምንም አይነት ቅናት ሳድረላቸው እና እንደ ጌታቸው ረዳ አይነት ሰዎች እያሉ ማንም ምንም አይሆንም። እኔን የመሰሉ ሰዎች ማለት ነው። በአሁን ሰዓት ከወጣሁም በኋላ ይደርሳል ለነገሩ የልጅ ፍቅራ ጥቅምና አለ። የእኔ የሀገር ቡትና በጣም አደገኛ ሁኔታ ላይ ስላለው ነገር ግን ወደ ዩኤንኤችሲአር ፕሮሰሱንም አላውቅም እውነት ለመናገር እና ከስደተኞች ምንም አይነት ኢንፎርሜሽን እንደሌለ በአሁን ቅድም እንደተናገርኩት ከቤቴን ጉዞ አልወጣ ደረስ ብዬ ነው የምመለሰው ዩኤንኤችሲአር እና ቢቻል ግን ምንድን ነው ትንሽ እነዚህኞቹ ስለማይሰሙ በር ላይ ያሉት ሰዎች ለዋናዎቹ ያለሁበትን ችግሬን አይሰቡልኝም። ግን ሰሞኑን በተፈጠረ ሁኔታ ጥሩ ነገር ተፈጥሮልኛል። እና ጌታቸው ረዳ ያደረጉትና የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ መግለጫን ደጅ ነው የሰጠሁት ለኮሚሽነሯ። ስለዚህ እየተመለከቱት ነው። በተቻላችሁ መጠን ኢትዮጵያውያን ወደ ጄኔቫ ለሚገኘው የዩኤንኤችሲአር ሄድኳርተር ያላችሁን ድጋፍ እኔን በተመለከተ እንዴት እንደምትገልጹት ባላቅም ጌታቸው ሊረዳችሁ ይችላል የሚል ግምት አለኝ። ወደ እሱ ጫና ብታደርጉልኝ ከተጋረጠብኝ አደጋ ልጠርፍ ይችላለሁ ብዬ አስባለሁ። ሁለተኛ ብዙ ያልተነኩ ያልተዳሰሱ ከጠቅላይ ሚኒስትሩ ጀምሮ የተካበቱ ሀብቶች፣ የህዝብ ጥሪቶች እና ወንጀሎች ወንጀል ድርጊቶች እኔ ጋር ስላሉ ያ ደግሞ ከህዝብ ጋር መድረስ ስላለበት ያ ነው እያሳደዱኝ ያሉት። ስለዚህ ያ እንዲሆን እንድትተባበሩኝ እማጸናለሁ። በዚህ አጋጣሚ ደግሞ አቶ ሚኒሊክ እንዳለው ከተናገረው እኔም ልቀጥለው፣ በአቶ ጌታቸው ረዳ ያገኘሁት አንድ ኢትዮጵያዊ ሰሞኑን በላከልኝ ሳንቲም ነው ያኛውን የመጀመሪያ የከፈልኩትን ትቼ በ22 ተሰድጄ ወደ ሌላ ቤት በ22 ተሰድጄ ሌላ ቀየርኩ። አፕሪል 22 ቀየርኩ። አሁን ያለሁበት ቤት ከፍዬ ልገባ የቻልኩት እሱ በላከልኝ ሳንቲም ነው። ይጨውቃል፣ እንቅልፍ ይነሳል፣ ሆድን እንችለዋለን። ነገር ግን የቤት ጉዳይ ከባድ ነው። ልጄ በረንዳ ማደር አትችልም፣ ምክንያቱም ጀርባዋ ላይ ብረት አለ። እንኳን አልጋ ይዛ እንኳን መሬት ላይ ልትተኛ ቀጥቶ አልጋ ይዛ ጥሩ አልጋ ላይ ነው መተኛት ያለባት። ዛችን መጓዛል ያን እንግዲህ ልናገኝ አልቻልም። እጄ ላይ ነበረው ሳንቲም ትንሽ ስለነበረ በአቶ ጌታቸው ረዳ ያገኘሁት ለማረፍ ያክል ይዘናል ቤት። ያ ነው ችግር። አሁን ከሀያ ቀንና ከሀያ አምስት ቀን በኋላ ምን ሆናለሁ? የቤት ክራይም ከፍለ ምንድን ነው የሚለው ያው እረፍት ይመሳግዛል። ይህ ነው ያለብኝ ችግር። በተረፈ አጠንክራችሁ ወደ ዚም ወዳለው ይሁን ወደ ጀኔቫ ወዳለው ኤንኤችሲአር ግፊት እንድታደርጉልኝ እማጸናለሁኝ። ወደ ሐዋርያ ያልከው ጋዜጣ እንግዲህ ስረጋጋ በጣም ጥሩ ጥቆማን የሰጠኝ ቃል ይገባል ለመቀጠል እና ጽሁፍ ላቀጥላችሁ ቃል ይገባለሁ።